የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ረቡዕ ነሐሴ 29/2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በድሬዳዋ የቺኩንጉንያ ወረርሽኝ ጎልቶ በታየባቸው ሰፈሮች ቤት ለቤት የመድኃኒት ርጭትና ውሃ ማፍሰስ ስራ መጀመሩ ተሰምተዋል። ነዋሪዎችን አነጋግረናል።
እቺ በሽታዋ በቃ ሁሉም ታሞ ነው የተኛው። በአንድ ቤት 4 ሰው 5 ሰው ነው የተኛው። ቤተሰቦች 4 ሰው ነው የተኛው። አንድ እኔ ነኝ ያልተኛሁት እስካሁን ያለው።
ዝርዝር ዘገባውን እንመለስበታለን። በሌላ ዜናችን የኢትዮጵያ መንግስት አሰቃቂ የምርመራ ድርጊቶች ሲፈጸሙበት የነበረውን ማዕከላዊ ማቆያ ጣቢያ ለጎብኚዎች ክፍት እንደሚያደርግ አስታውቋል።
ለመጀመሪያ ጊዜ ሳየው ያው ሽታው ነው እኔ የመጣብኝ። ሽታው ያንን ነገር እንዳስታውስ ያደረገኝ የምረረሽና ቶሎ እዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም
በቀደመው ጊዜ በዚህ ስፍራ በእስር ላይ የነበረው የዞን 9 ጦማሪ ቡድን አባል የሆነውን አጥናፍ ብርሃኔን የሰማ ነው። ዘገባው ቆየት ብሎ ይደመጣል።
ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና ሀብታሙ ስዩም በመስተንግዶ አብረናችሁ እንቆያለን።
በቅድሚያ ግን የኢትዮጵያና የዓለምን ወቅታዊ ሁኔታ ያካተቱ አጫጭር ዜናዎች ይሰማሉ።
ደቡብ አፍሪካ የሚኖሩ ኢትዮጵያውያን ሰሞኑን በተከሰተው መጤ ጠል ጥቃት ብዙ ጉዳት እንደደረሰባቸው እየተናገሩ ናቸው። ብዙዎቹ በአካባቢው ነዋሪዎች ሱቆቻቸው እንደተሰበሩና ንብረቶቻቸው እንደተዘረፉ ገልጸው በደቡብ አፍሪካ የማህበረሰብ ተወካይ የጸጥታ ሁኔታ አሁንም አለመሻሻሉን ለቪኦኤ ተናግረዋል። ከእሁድ ጀምሮ በደቡብ አፍሪካ በተለያየ በጆሃንስበርግ ከተማ አቅራቢያ በሚገኙ ትናንሽ ከተሞችና መንደሮች ውስጥ በውጭ ሰዎች ላይ በተፈጸሙ ጠል ጥቃቶች በርካቶች ኢትዮጵያውያን ንብረቶቻቸው ተዘርፈዋል። የጥቃቱ ስፋትና ሁኔታ አስፈሪ መሆኑንም ኢትዮጵያውያኑ ገልጸዋል። አቶ ዘሪሁን በጆሃንስበርግ ከተማ ለ9 ዓመታት ኖረዋል። የአንድ ልጅ አባት ሲሆኑ መደብራቸው ሙሉ ለሙሉ መውደሙን ይናገራሉ። ሌላው አቶ ደገፈኝ የተባሉ ነዋሪም ለጥቃት መጋለጣቸውን ከሚናገሩ ኢትዮጵያውያን ስደተኞች አንዱ ናቸው። በአጠቃላይ በአሁኑ ሰዓት በደቡብ አፍሪካ ያለው ሁኔታ እጅግ ከባድ እንደሆነ ገልጸዋል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በደቡብ አፍሪካ ውስጥ የሚኖሩ የውጭ ሀገሮች በሰዎች ላይ እየደረሰ ያለውን ጥቃት ትላንት ባወጣው መግለጫ አውግዞታል። ይህ ጥቃት እስከሚቆምና ነገር እስከሚረጋጋም ነዋሪዎች ሱቆቻቸውን እንዳይከፍቱ ማሳሰቢያ ሰጥቷል።
ቀጣዩም ዜና ወደ ደቡብ አፍሪካ የሚወስድ ነው። በደቡብ አፍሪካ ክፍሎች ጸረ ፍልሰተኞች ጥቃት በተስፋፋበት በአሁኑ ወቅት ናይጄሪያውያን የበቀል እርምጃ ከመውሰድ እንዲቆጠቡ ናይጄሪያ መክራለች። ቢያንስ 2 የደቡብ አፍሪካ ኩባንያዎች በደረሰባቸው ጥቃት ምክንያት አንዳንድ ስራዎችን አቁመዋል። ከሀገሪቱ ግዙፍ ኢኮኖሚ ያላት ናይጄሪያ የማስታወቂያ ሚኒስቴር በትዊተር ባስተላለፈው መልእክት መሰረት ደቡብ አፍሪካ ባሉት ናይጄሪያውያን ላይ የሚደርሰውን ጥቃት ለመበቀል በናይጄሪያ በሚሰሩ የደቡብ አፍሪካ ኩባንያዎች ላይ ዜጎች ጥቃት እንዳያደርሱ የሀገሪቱ ፌዴራል መንግስትን ተማጽኗል። ደቡብ አፍሪካ ውስጥ የውጭ ተወላጆች ይዞታ ናቸው በሚባሉ የንግድ መደብሮች ላይ የሚፈጸመው ጥቃት በሌሎች የአፍሪካ ሀገሮች በሚሰሩ የደቡብ አፍሪካ ኩባንያዎች ላይ የበቀል እርምጃ ማስከተሉ አልቀረም። ሾፕራይት ሆልዲንግስ የተባለው የደቡብ አፍሪካ የተሰናሰለ ግሮሰሪ በአገር ውስጥ ገበያ እንዲሁም በናይጄሪያና ዛምቢያ ያሉት አንዳንድ መደብሮቹ በሚደርስባቸው ጥቃት ምክንያት መዘጋታቸውን ሮይተርስ የዜና አገልግሎት ዛሬ ዘግቧል።
የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ቢደቅሳ ዛሬ ለጋዜጠኞች በሰጡት መግለጫ የፖለቲካ ፓርቲዎች ቅሬታ ያቀረቡበት የምርጫና የፖለቲካ ፓርቲዎች ሕግ አስፈላጊ ውይይት እንደተካሄደበት ገለጹ። በመግለጫቸው ላይም በቅርቡ የፖለቲካ ፓርቲዎች ያቀረቡት ቅሬታ የምርጫና የፖለቲካ ፓርቲዎች ሕግ ገዢውን ፓርቲ ጨምሮ በሀገሪቱ እየተንቀሳቀሱ የሚገኙ ፓርቲዎች በተገኙበት 3 ጊዜ አስፈላጊ ውይይት እንደተካሄደበት ተናግረዋል። በዚሁ መግለጫ ላይ በሕዝብና ቤት ቆጠራ ሀገራዊ ምርጫ መካሄዱን በተመለከተ ለቀረበላቸው ጥያቄ በምርጫ ውጤት ላይ ለውጥ የሚያመጣውን አሁን ያለውን የህዝብ ቁጥር መረጃ ሳይሆን በምርጫው ለመሳተፍ የተመዘገቡ ሰዎች ቁጥር መሆኑን ገልጸዋል። የምርጫ ምዝገባ ሂደቱም ለጋዜጠኞችና ፓርቲዎች ክፍት እንደሚሆን ጠቁመዋል። በሌላ በኩል የሲዳማ ዞን ህዝበ ውሳኔን በተመለከተ አስፈላጊውን በጀት የሚሸፈነው የክልሉ መንግስት ወይም ምክር ቤት እንደሆነ ተናግረዋል። አድማጮች፣ የዚህን ዘገባ ዝርዝር ከደረሰን ይዘን እንመለሳለን።
አድማጮቻችን፣ ለአሁኑ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ዝርዝር ያሉ ዘገባዎች ወደሚደመጡበት ሰዓት እናልፋለን። ጋቢና ቪኦኤ
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናልፋለን።
በድሬዳዋ በተቀሰቀሰው የቺክንጉንያ ወረርሽኝ በሕክምና ተቋማት ሪፖርት የተደረገው የታማሚዎች ቁጥር 20,000 ገደማ እንደደረሰ ተገልጿል። የጤና ቢሮ ችግሩ ጎልቶ በታየባቸው ሰፈሮች ቤት ለቤት የመድኃኒት ርጭትና ውሃ ማፍሰስ ስራ ተጀምሯል ብሏል። የፌዴራል ጤና ጥበቃ ሚኒስቴርም ባለሙያዎችና 1.2 ሚሊዮን ብር ለድሬዳዋ ድጋፍ ማድረጉን ገልጿል። አዲስ ቸኮል ዝርዝር አለው።
ድሬዳዋ ከወር በፊት እንደገባና ከሶስት ሳምንት በፊት ሪፖርት እንደተደረገ የሚታወሰው የቺኩንጉንያ ወረርሽኝ በየቤቱ በርካታ ሰዎችን ላልጋ እንደዳረገ ነው የታማሚ ቤተሰቦች የሚገልጹት።
በራ መንግስቱ ይባላል። ሰፈሬ ልቻቱ ነው፣ ቀጠና 3። እቺ በሽታዋ በቃ ሁሉም ታሞ ነው የተኛው። በአንድ ቤት 4 ሰው 5 ሰው ነው የተኛው። ቤተሰቦች 4 ሰው ነው የተኛው። አንድ እኔ ነኝ ያልተኛሁት እስካሁን ያለው። እነዚያን የተኙትን ፓራስታሞልና ቤት ውስጥ አስተኝተን ውሃ የተለያየ ነገር በመስጠት በፈሳሽ መልክ እየወሰዱ አሁን አገግሞ ድኗል።
ሌሎች ጎረቤቶች አካባቢው የሰፈራችን
ሁሉም ሰው ያልተኛ ሰው የለም። አንድ ከጎረቤቴ ነበሩ። ከኔ ቤት ቀጥሎ ያሉት ሁለት ባልና ሚስት ሁለት ልጆች ነበሩ። አራቱም አንድ ላይ ታሞተኙ። ውሃ እንኳን የምሰጣቸው ሰው አልነበራቸው። በእውነት እኛ ውሃ እየሰጣናቸው ምን እያልን ውሃ እየጠጡ እንኑ ፓራስተሞል እየወሰዱ ፈሳሽ እየተጠቀሙ ድኖ ታነሱ። እነሱም አሁን ጎረቤቶች ናቸው የሚያስታምሟቸው።
ጉዳቱ ኢኮኖሚያዊ ጭምር ነው። በድሬዳዋ አስተዳደር ከሚገኙ ጤና ጣቢያዎች መካከል የጎሮ ጤና ጣቢያ ለምሳሌ በአንድ ጊዜ 12 ሰራተኞቹ ታመው መደበኛ የሕክምና አገልግሎት ለመስጠት የሌሎችን ድጋፍ ፈልጎ ነበር። የድሬዳዋ ጤና ቢሮ ባለሙያዎች ለክትትል በተለያዩ ፋብሪካዎች ሲዘዋወሩም ከሁሉም ተቋማት የሚቀርብላቸው ጥቆማ በሽታው ሰራተኞቻቸውን ከስራ ውጭ እያደረገባቸውና የተቋማቸውንም ኢኮኖሚ እየጎዳ መሆኑን ነው። በአሁኑ ሰዓት በድሬዳዋ ጤና ተቋማት ሪፖርት የተደረገው የቺኩንጉንያ ተጠቂዎች ቁጥር 20,000 ገደማ መድረሱን የፌዴራል የህብረተሰብ ጤና ኢንስቲትዩት ይፋ አድርጓል። ቺኩንጉንያ መድኃኒት የሌለውና የሕክምና ተቋማ የህመም ማስታገሻ ብቻ ነው የሚሰጡት በመባሉ በሽታው ሌላ የጎንዮች ችግር ካላስከተለባቸው በስተቀር በርካታ ተጠቂዎች ወደ ህክምና ተቋማት ስለማይሄዱ እንጂ ቁጥሩ ከዚህም በላይ ሊሆን እንደሚችል የበርካቶች እምነት ነው። አንዳንድ የከተማዋ ነዋሪዎች ቺኩንጉንያ ሰዎችን እየገደለ ነው ቢሉም የህብረተሰብ ጤና ኢንስቲትዩትም ሆነ የድሬዳዋ ጤና ቢሮ በበሽታው እስካሁን የሞተ ሰው የለም ነው የሚሉት። በሽታው በተለይ በእድሜ የገፉትና ህጻናትን ለከፋ ህመም የሚዳርግ ከመሆኑ አንጻር በቺኩንጉንያ አቅማቸው የተዳከሙ ህሙማን በደባል በሽታዎች ለልፈት ሊዳረጉ እንደሚችሉ ግን የህክምና ባለሙያዎችም ይስማሙበታል። በርካታ ሰዎች ፈውስ ፍለጋ የተለያዩ አማራጮችን እየሞከሩ ናቸው። የለጋሪ ሰፈር እናቶች ድሬዳዋ ለዘመናት ትታወቅበት የነበረውን ፍቅርና መተሳሰብ ትታ በብሔር ሽኩቻ ተደጋጋሚ ግጭት ውስጥ መግባቷ አምላክን ስላስቆጣ ነው ይህ ችግር የወረደብን ብለው በባህላዊ መንገድ አምላክን እየለመኑ ናቸው።
እንደዚህ መጥፎ ነገር ሲመጣ ሰው ተሰባስቦ አንድ ላይ አማራ ክርስቲያን ሳይባል ሰው ይቀቀላል፣ ምልላል፣ ጸሎት ይደረጋል እና ተበልቶ ምናምን ይበተናል። ብን ዝናብ ቆይ ራሱ እንደዚህ አንድ ዛሬ ዝናብ ቀረ ምንድን ነው ይሄ ፀሐዩ ቀረ ተባለን አንድ ና ደጅ ላይ ብለን አፍሪካን ልፍሮት እናረግ ከሳቱ ዝናብ የሚመጣበት ሁኔታ አለ። ያንን በመገናዘብ እንግዲህ ይሄኛ ወረርሽኝ ነው በማለት ተነጋግረን ሲ ቡና ቆልተን በቅቤ ሽካ ነገር አለ እሱ ሸካ አርገን ንፎ ቁጢ ተጥሎ እንግዲህ መጥፎ ምንቶችን ያጠፋል የሚባል እምነት ስላለ እሱን አድርገን ተሰባብተን እኔ ሰበሰብኳቸው። እንግዲህ አማራ መላልኩም ኦሮሞ መላልኩም ያን ጎረቤቶችን ተጠራብተን ይሄ ነገር አዎ ይደረጋል እስኪ እናድርግ መለማን አድርጋላለ ሁሉ ይተባላልና ሶስታችን አንድ ላይ ተሰባስበን ግቢያችን ላይ ንፎ አደረግን፣ ተጠራራን፣ ጸሎት አደረግን፣ ንፎ ረጨን፣ ቡና ተጠጣን፣ ቁጭ ተጠጣ። ከዛ የወረርሽኝ ይውጣልን በቃ በማለት ጥላቻ ነው ሁሉ የሚያመጣብን ጎረቤት አንድ ላይ አይስቶ አማራውን ለብቻ ኦሮሞውን ለብቻ ደረውን ለብቻ በቃ እንደዚህ ነው የምንታየው። በአሁን በመጣ ሁኔታ ይሄ ነገር ግን እንደ ድሯችን ፍቅራችን ይመለስ ተባብለን እንደዛ ተለያየን እልሃለሁ።
የጤና ቢሮ ኃላፊው ዶክተር ፉአድ ግን አሁን በቺኩንጉንያ ላይ የሚታየው የስርጭት ሁኔታ ማንኛውም ወረርሽኝ ሲከሰት የሚታይ ነው ይላሉ። ወረርሽኙ በሂደት የስርጭት ከፍታ ጫፍ ላይ ደርሶ መረጋጋቱ አይቀርም ይላሉ። የህብረተሰብ ጤና ኢንስቲትዩት ትላንት ይፋ ባደረገው መረጃ 87% የድሬዳዋ ቤቶች ውስጥ የቺኩንጉንያ አማጭ ትንኞች ይገኙባቸዋል። ችግሩ ጎልቶ ይታይባቸዋል በተባሉ ሰፈሮች ማለትም በአዲስ ከተማ፣ ገንደ ቆሬ፣ ሳቢያን፣ ገንደ ገራዳ፣ ለገሃሬና ጎራባይ ሰፈሮች ቤት ለቤት የመድኃኒት ርጭት ስራ እየተሰራ እንደሆነ ዶክተር ፏድ ተናግረዋል። በዚህ ሂደት የፌዴራል ጤና ጥበቃ ሚኒስቴር ዝምታ ተገቢ አይደለም ያሉ ህሙማን አሉ። ይሁንና ዶክተር ፏድ ሚኒስቴር መስሪያ ቤቱ ዝም አላለንም እየደገፈን ነው ብለዋል። እስካሁን የቺኩንጉንያ ታማሚዎች በመንግስት የጤና ተቋማት ነጻ ህክምና እንዲያገኙ የ1.2 ሚሊዮን ብር ድጋፍ ማድረጉንና በቀጣይም ተጨማሪ አልጋ አጎበሮችን ድጋፍ ያደርጋል ብለው እንደሚያምኑ ይገልጻሉ። ሆኖም እዚሁ ድሬዳዋ በከፍተኛ አመራሩ ዘንድ ያለው ቁርጠኝነት በመካከለኛና በቀበሌ ደረጃ ባሉ አመራሮች እየተስተዋለ ባለመሆኑ ከእነሱ የምንጠብቀውን ድጋፍ እያገኘን አይደለም ይላሉ ዶክተር ፏድ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከአሜሪካ ድምጽ ራዲዮ የሚተላለፈው ኒጋቢና ቪኦኤ መሰናዱን ነው በማዳመጥ ላይ ያላችሁት አድማጮቻችን። የኢትዮጵያ መንግስት አስተቃቂ ምርመራ ድርጊቶች ሲፈጸሙበት የነበረውን ማዕከላዊ ማቆያ ጣቢያ ለጎብኚዎች ክፍት እንደሚያደርግ አስታውቋል። ለአራት ቀናት የሚቆየው ጉብኝት ለአመታት በዚህ ስፍራ የተፈጸሙ የሰብአዊ መብት ጥሰቶች የሚዘከሩበት፣ ለወደፊቱ የተሻለ አሰራር እንዲፈጠር የሚመከርበት እንዲሆን እንደተፈለገ ከኢፌዴሪ ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ሰምተናል።
በማዕከላዊ ሲፈጸሙ የነበሩ አሰቃቂ ድርጊቶች ሰለባ ከነበሩት መካከል አንዱ የሆነው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ስፍራውን ለጉብኝት ክፍት ከማድረግ ወዲያ አሁንም ለሰብአዊ መብት ጥሰት የሚዳርጉ አሰራሮችን ማስወገድ እንደሚገባ ይመክራል። ሀብታሙ ስዩም ቀጣዩን አሰናድቷል።
አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከአምስት መቶ ቀናት በላይ በእስር ከከረሙት የዞን 9 ጦማሪያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአእምሮው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለ85 ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ሕንፃ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው።
ሙሉ ለሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ። ከዛም ባለፈ የፀሐይ ብርሃን አለማየት፣ ፎቶ ላይ አሁን ሽንት ቤቶቹን ታያቸዋለህ። አንድ ክፍል ውስጥ አሁን ለምሳሌ እኔ ሁለትም ሆኜ ታስሬያለሁ። በጣም እስረኛ በሱ ደግሞ እስከ 13ም ሆኜ ታስሬያለሁ። ከመብዛቱ የተነሳ በዛ ወቅት ላይ ተባይ ራሱ ሞቆ ተባይ ራሱ እስከ ማፍራት ደርሶ ነበር፣ እኔ በነበርኩበት ወቅት ማለት ነው።
አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግስት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በእሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጠራውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቅስበት እንዳልቀረ ይናገራል።
ለመጀመሪያ ጊዜ ሳየው ያው ሽታው ነው እኔ የመጣብኝ። ሽታው ያንን ነገር እንዳስታውስ ያደረገኝ የምድረበሽ እና ቶሎ እዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲጢጥ የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል ትንሽ። እኔ ስታሰር ማታ ላይ ነው የገባሁት፣ ወደ 3 ሰዓት አካባቢ ነው ገብተው። በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የምታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቶን የተሸፈነ ነበር፣ ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ።
አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ 1-4 ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌዴሪ ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ።
በዚህ ቦታ ላይ ማዘጋጀት ያስፈለገው ዋነኛው ምክንያት አንዱ ብዙዎቹን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ ሲዳረግበት ነበረ። በጣም አስከፊ ሰብአዊ ድርጊቶች ሲፈጸሙበት ነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋና በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ እስር ቤት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ የምንላቸው እና ከዚህ አስከፊ የሰው ልጅ ደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ለማሰብ በታሪክ አጋጣሚም ደግሞ እንደዚህ አይነት ድርጊቶች እንዳይፈጸም በታሪክነት ብቻ እንዲቀር ለማስቻል ከዚያ ባሻገር ስቃይ ደረሰባቸው መጣግን የከፍለቱ ዋጋም ለማሰብ እንዲሁም ይህንን እንግዲህ ያደረሱብኝ ሰዎች በድርጊታቸውንም ለማውገዝና በህግ ብቻ ተጠያቂ የሚሆንበት ለመፍጠር ታስቦ ነው።
አቶ ዝናቡት ሁሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል።
በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራናለ ነው። በዚህ ረገድ አሁን ስቃይ የሚደረስባቸው፣ ሰው የሚገረፍባቸው፣ የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥ ነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናክረን የምንቀጥል ነገር እንደተጠበቀ ሆነ፣ ግን ከዚህ ጋር ተያይዞ ህዝቡም የሚያነሳቸውን ጥያቄዎችን ለመመለስ ሲባል ክፍት ናቸው ቤቶቹ። ሁሉም ቦታዎች ላይ በቀላሉ ማንም ሰው እንዲያያቸው፣ ታራሚዎችም ተጠርጣሪዎችም እንዲጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታ አለ።
የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም፣ ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል።
ሲል አሁንም በማህበራዊ ሚዲያ የምናውቃቸው አሉ ስቶሪዎች። አሁን ሰሞኑን ከጎኑ የተሰራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆኖ የእስረኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ እስረኞች አሉ። ከጎኑ ያለውን ክፍል ነው የምንጎበኘው ማለት ነው። እዛም ውስጥ ቀዝቃዛ ክፍል አለ ይባላል፣ ጨለማ ክፍል አለ ይባላል። ከፍተኛ እንዲጎበኙ ማለት ሲምቦሊክ ነው። ለፕሮፓጋንዳ በጣም አሪፍ የሚሰራበት ስራ ነው። ግን ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ፣ ሰዎችን በምርመራ ሰበብ የማይገርፍ፣ የማያስር ሲስተም ለውጥ ላይ ማስኮር ይሻላል ብዬ አስባለሁ። ግን ባይሰልፍ ኮሚትመንቱን ሳላደለም
ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻያዎች ግን እንዲኖሩ መምከሩ ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አሁን ሰዓቱ ሴቶች በጋቢና የሚቀርብበት ነው።
እንደ አውሮፓውያን አቆጣጠር በ2018 ዓ ም ዩኒሴፍ ባወጣው ሪፖርት መሠረት ኢትዮጵያ ውስጥ ከ10 ሴት ልጆች አራቱ ከ18 ዓመት ዕድሜ በታች ሆነው ወደ ትዳር ይገባሉ። በተለይም ደግሞ በገጠሪቱ ኢትዮጵያ ውስጥ የሚገኙ ወጣት ሴት ልጆች የዚህ ችግር ሰለባ ናቸው። ይህንንም ሽሽት ብዙዎቹ ወደ ከተሞች ይፈልሳሉ። ይሁን እንጂ በከተማም የሚገጥማቸው ችግር ከባድ ነው። በከተሞች የጉልበት ብዝበዛ፣ አካላዊና ጾታዊ ጥቃት ይጋለጣሉ። በሳምንት ከ60 ሰዓት በላይ በጉልበት ስራ ላይ በሚያሳልፉበት በቤት ሰራተኝነት ለመቀጠር ይገደዳሉ።
ጥናቶች እንደሚያሳዩትም ለዚህ እረፍት አልባ ስራ በአማካኝ በወር 600 ብር ብቻ ይከፈላቸዋል። እነዚህ ሴቶች እውቀትና ክህሎት ሳያገኙ ያድጋሉ። ይህን ችግራቸውን የሚያዋዩት ሰውም ሆነ መንገድ የላቸውም። ፖፕሌሽን ካውንስል የተሰኘ የጥናት ድርጅት ይህንን ችግር ለመቅረፍ ለቤት ሰራተኞችና ጎዳና ላይ ለሚኖሩ ሴቶች ማንበብና መጻፍ፣ ንጽህና አጠባበቅ፣ ጾታዊ ጥቃትን ለህግ ስለማድረስ ብሩህ ተስፋ የተሰኘ ፕሮግራም ቀርጾ እያስተማረ ይገኛል። ኤደን ገረመው ተከታዩን ቅንብር አዘጋጅታለች። የአገልግሎቱ ተጠቃሚ የሆነችው አንቺነሽ ንብረት ስላሳለፈችው ህይወት ከምታብራራበት ፕሮግራሙ ይጀምራል።
ወደ አዲስ አበባ የመጣሁት በ8 ዓመቴ ነው። ዘመድ ሳይሆን በጡክ ነው። ያው ከገጠር ኑሮ አዲስ አበባ ይሻልሻል፣ እዛ ገጠር ምንም ማለት ለጉዳተኛ ምንም አይመችም ነበር ምናምን ብሎ በቃ ቤተሰቦችን በምን እንዳሰመናቸው አላውቅም፣ እንደዛ አድርጎ ነው ያመጣኝ። ከዛ እሱ እዚህ ገልላ ምን አረገኝ እንደዚህ የሄድኩ በብርቅቄ። ያው ዊንቸር አልነበረኝም ለጊዜው። ትንሽ ሳንቲም ነው ሰርተሽ የመጣሽው፣ እስካሁን የት ቆይተሽ ነው ቁጭ ብለሽ ውለሽ ነው ይለኛል። ይሁን ያሞኝ እቤት ለመክራት ሳስብ አትቀሪም ስራ ሂጂ ብሎ እያመመኝ ያወጣኛል ውጭ።
አንቺነሽ ንብረት በ8 ዓመቷ ከቤተሰቦቿና ከቀያዋ ተነጥላ ለአካል ጉዳተኛ ሴት የተሻለ ህይወት ይገኝበታል ወደ ተባለው አዲስ አበባ ከማታውቀው ሰው ጋር እንደመጣሽ ነግራናለች። ቀን ቀን እግሯ ላይ የደረሰውን አካል ጉዳት ተጠቅማ እንድትለምን፣ ማታ ማታ ደግሞ በሴትነቷ ቤተሰቡ እንድትረዳ ሆና ለአመታት ኑሯን ገፍታለች። ልክ እንደሷ ሁሉ በገጠር ያለውን ድህነትና ያለዕድሜ ጋብቻን ሸሽተው ወደ ከተማ የሚፈልሱ ወጣት ሴቶች ቁጥር የትየለሌ ነው። በ2008 የኢትዮጵያን ዓመት ፖፕሌሽን ካውንስል በተሰኘ ድርጅት በኩል በተደረገ ጥናት መሰረት 67 በመቶ የሚሆኑ በአማካኝ እድሜያቸው 14 ዓመት የሆናቸው ልጃገረድ ሴቶች ወደ ትላልቅ የኢትዮጵያ ከተሞች በመፍለስ በቤት ሰራተኝነት የስራውን ዓለም ይቀላቀላሉ ይላል።
አናቤል ኤሮካል የፖፕሌሽን ካውንስል የጥናት ድርጅት አገር አቀፍ ዳይሬክተር ናት። ወደ ከተማ የሚፈልሱ ሴቶች ስለሚያጋጥማቸው ችግር እንዲህ ትላለች።
Rural girls in Ethiopia migrate on average at the age of 14 years without a parent, often on her own. So you can imagine the kind of vulnerability that creates when a rural girl...
በኢትዮጵያ የሚገኙ የገጠር ሴት ልጆች ገና በለጋነታቸው ከቤተሰባቸው ተነጥለው ብቻቸውን ወደ ትልቅ ከተማ ሲመጡ የሚደርስባቸውን አካላዊና ስነልቦናዊ ቀውስ ማሰብ ይከብዳል። እነዚህ ልጆች ምንም አይነት ትምህርት ያልተማሩ፣ ልጅነታቸውንም ሆነ የቤተሰብ ፍቅር የማያውቁና እንዲሁ በአጠቃላይ የተዘነጉ ናቸው። ስለዚህም ማህበራዊ መገለላቸው ለመቀነስና የተለያዩ የህይወት ክህሎቶችን እንዲያዳብሩ ከድሚያቻዎቻቸውና በመሰል ስራ ላይ ካሉ ሴቶች ጋር አብረው ስልጠና የሚያገኙበትን ብሩ ተስፋ የተሰኘ የስልጠና ፕሮግራም ጀምረናል።
የፕሮግራሙ ተሳታፊ የሆነችው አንችነሽም በዚህ ስልጠናው ስላገኘችው ጥቅም እንዲህ ትላለች።
ስለዚህ እዚህ ብሩ ተስፋ ለመስከበት የሆነች ሴት አገኘች። ትምህርት መማር ትችያለሽ እኮ ለምንድን ነው እንደዚህ የምትሆኝ ብላ መንገድ ላይ አግኝታኝ መከራችኝ። ዛኔ ብዙ ሞዴሶችን ያኔ ምንም አላውቅም ነበረ። እሱ ጋር ገብቼ እሱን መጠቀም እችል ነበረ። ቅባቶች፣ ቡሩሽ፣ ተፌል መወራሽ፣ ብዙ ነገር። ከዛ እዛ የሄድኩ መማር የመርኩ ስመረ ምን ስል የተለያየ ድጋፍ ሲደረግልኝ ምስል መጨረሻ ላይ ዊንቸር ተሰጠኝ።
የፖፕሌሽን ካውንስል የብሩ ተስፋ ፕሮጀክት ኦፊሰር የሆኑት አቶ ሀብታሙ ደምሌም ፕሮግራሙ በአካባቢው ነዋሪ በሆኑና ለዚሁ አገልግሎት ስልጠና በወሰዱ ወጣቶች አማካኝነት እንደሚሰጥ ይናገራሉ።
እና ይህን ፕሮጀክት እንግዲህ ትልቁ ነገር ልጆች ቤት ለቤት ሄዶ ያልታዩ ልጆች፣ ቤት ሰራተኛ ዘመድ ጋር ተግቶ የሚኖሩ ልጆች አሳምኖ ለማምጣት ትልቅ ስራ ነው የሰሩት ሜንተሮቹ። የህይወት ክህሎት የሚባለው ወደ 9 ክፍሎች አሉት። አሁን ልጆች የቤት ሰራተኞች ቢሆኑም የግድ መግባባት አለባቸው ከቀጣሪዎቻቸውም ጋር ይሁን ከሌሎች ሰዎች ጋር። ስለዚህ ለመግባባት ክህሎት አለው፣ ስለ ግል ንጽህና አለው፣ ስለ ገንዘብ አያያዝና አጠቃቀም አለው፣ ስለ ስነ ተዋልዶ ጤና አለው። ስለዚህ ስለ ወደፊት ህይወት ማቀድ የሚሉ ነገሮች አሉ። ጎን ለጎን ደግሞ መደበኛ ያልሆነ ትምህርት ይማራሉ። ያ ትምህርት በወረዳው ትምህርት ጽሕፈት ቤት ላይ ይገመገመና እነዚህ ልጆች ሰርተፍኬት ይሰጣቸዋል። ወደ መደበኛ ትምህርት እንዲገቡ ሰርተፍኬት ይዛሉ ማለት ነው። እኛ የምንፈልገው ምንድን ነው? መብታቸውንም እንዲያስከብሩ፣ እነሱም ደግሞ የሚጠበቅባቸው ነገር በአግባቡ እንዲያከናውን ነው ማለት። የሁለትዮሽ ነው፣ ቀጣሪና ተቀጣሪ አለ እዚህ ጋር እና ቢያንስ ወራዊ ክፍያቸውን በየወሩ አግኝተው እንዲቆጥቡ። ብዙዎቹ ምንድን ነው የሚሆኑት? እንከፍልሻለን፣ በሚቀጥለው እንከፍልሻለን፣ በሚቀጥለው ወር እንከፍልሻለን እያሉ አመት ሁለት አመት ያቆዩባቸውና ሳይከፍላቸው ጉልበታቸውንም ገንዘባቸውንም ሳያገኙ ይቀራሉ እነዚህ ልጆች። ስለዚህ ቢያንስ በየወሩ ደሞዛቸውን እንዲቀበሉ፣ አንድ ሁለተኛ ደግሞ ስራቸውን በአግባቡ እንዲሰሩና ወደ 9 ሰዓት አካባቢ ላይ እዛ መወያያ ቦታቸው ላይ እንዲመጡና ተወያይተው ሄደው በአግባቡ ስራቸውን እንዲያከናውኑ ነው። ግን ያው እንደ አጠቃላይ ደግሞ የኢትዮጵያ የሰራተኛና አሰሪ ሕግ ላይ በዚህ በቻይልድ ሌበር ዙሪያ ብዙ ከ15 ዓመት በታች ያለ ህጻን መስራት አይችልም ይባላል። ግን የአይሎ ፈራሚ ስላልሆነች ብዙ አልሄድንበትም በዚህ ኤሪያ ላይ። ግን እኛ መልካም ግንኙነት ከቀጣሪዎቻቸው ጋር እንይዛቸው እንጥራለን።
በመጨረሻም የፖፕሌሽን ካውንስል ሀገር አቀፍ ዳይሬክተር የሆነችው አናቤል ኤሮካል በዚህ ጉዳይ ላይ የመንግስት አካላትም ሆኑ ግለሰቦች ትኩረት ሰጥተው ሊሰሩበት እንደሚገባ፣ በተለይም ደግሞ በቤት ውስጥ ስራ ላይ ያሉ ሴቶች የትምህርት እድል ማግኘታቸው ሁሉንም የሚጠቅምና አገራዊ ፋይዳውም ከፍ ያለ መሆኑን ያሳስባሉ።
የዘጋቢዎች መስኮት ተከታዩ መሰናዶ ነው። ለዛሬ ወደ ባህር ዳር እናቀናለን። በባህር ዳር ወጣቶች ከተማቸውን ውብና ጽዱ፣ ለኑሮ ተስማሚ፣ ለጎብኚዎች ማራኪ ለማድረግ ቆርጠው ከተነሱ ከ1 ዓመት ከ8 ወር በላይ ሆኗቸዋል።
እነዚህ በበጎ ፈቃደኝነት የተሰባሰቡ ወጣቶች ዘወትር ዘወትር ቅዳሜ በማለዳ ተነስተው ከተማዋን እየተዘዋወሩ ያጸዳሉ። ባሳለፍነው ቅዳሜ 74ኛ ሳምንታቸውን ደፍነዋል። በጽዳቱ የጎዳና ተዳዳሪዎችም ይሳተፋሉ። በዚህ ሰናይ ምግባር ላይ የተሳተፉ ወጣቶችን አስቴር ምስጋናው አነጋግራቸዋለች። አስተያየታቸው እንደሚከተለው ይደመጣል።
የባህር ዳር ከተማችን ጽዱ፣ ውብ እና ማራኪ ከተማ ነች። ጣናን ተንተርሳ የምትገኘው ከተማችን የበለጠ ውብ እንድትሆን ደግሞ የባህር ዳር ከተማ ወጣቶች ትልቅ ስራ እየሰራን እንገኛለን። ሁሌም ቅዳሜ ጣናንና ባህር ዳር ከተማን በማጽዳት ከቆሻሻ ንጹህ የማድረግ ስራ ጀምረናል። ለተከታታይ ሳምንታት ባህር ዳርን አጽድተናል። ብዙ ቆሻሻዎችንም አጽድተናል። ጣናንም ታድገናል። ሁሉም የባህር ዳር ከተማ ወጣቶች ተቀላቅለን በጋራ ሆነን ውቧን ከተማችን የበለጠ ውብ እንድናደርጋት ሁሌም እየመጣችሁ ከኛ ጋር ቀራሜ 1 ሰዓት ከ30 ሰዓት በመገናኘት ከኛ ጋር ሆናችሁ እንድታጸዱ መልእክት አስተላልፋለሁ።
ስሜ መታገስ ይባላል። ባህር ዳር ከተማ ነው የምኖረው። እዚህ የጤና ባለሙያ ነኝ። በትርፍ ጊዜያችን ደግሞ እንደምታዩት ቀዳሜ ቀዳሜ እየተገናኘን የኔ የጽዳት ስራ እንሰራለን። የጀመርነው አርቲስት በረከት አንዳርጌ ስዕል ኤግዚቢሽን ነበረው። የሱ ኤግዚቢሽን እንዳበቃ ለምን ጣናን እና ከተማችን አጽድተን የፊኒሺንግ ስራ እንሰራለን ማለት እንዳለው ጣናን አጸዳንና ከተማችንን አጸዳንና ሲሊክ ኤግዚቢሽን አበቃ። በዛን ጽዳት ያየነው ቆሻሻ በጣም የሚገርም ነበር። ጣና ላይ የነበሩ የብረት ቁርጥራጮች፣ የመኪና ጎማዎች፣ ሃይላንዶችና የበመዳበሪያ የታሰሩ ቆሻሻዎች ነበሩ። ብዙ ስለወጣን እንቀጥል ተባባልንና አሁን ላለንበት አንድ አመት ከምናምን ዙር ላይ ደረስን ማለት ነው። መጀመሪያ ላይ ስንጀምረው ጥቂት ወጣቶች ነው የነበረው። በጣም ብዙ አልነበሩ፣ 10-15 ምንም ነበር። ከዛ በኋላ ቅዳሜ ለ90 ደቂቃ እናጽዳ ብለን እየተገናኘን በማጽዳት ስንጀምር በማህበራዊ ድረገጽ ፌስቡካችን ላይ እንቀሳቀሳለን፣ የተጸዳውን እናሳያለን። ይህን እያዩ የሚመጡት የሚቀላቀሉ ሰዎች በየጊዜው እየጨመሩ መጡ። ጽዳትና ውበት ሰራተኞችም አሉ። የጽዳትና ውበት ኃላፊም እየመጣ በወቅቱ ይሰራ ነበር። እንዲህ እያለ እዚህ ደረስ። በሚገርም ሁኔታ አሁን ብዙ ሰው አውቁት። እንደምታዩት 30 40 50 ሆነ። ስለዚህ በዛ ብለን አካባቢያችንን ለ90 ደቂቃ ጣናንም ከተማችንም በስኬጁል እየሰራ ነው ማለት ነው። ዛሬ እዚህ ደርስ። ማንኛውም ባህር ዳር ከተማን የሚወድ ከአዲስ አበባ የሚመጣ ባህር ዳርም ያለ ከኬንያም የሚመጣ ከየትም የሚመጣ ባህር ዳርን ጉዳይ ይመለከተኛል። ባህር ዳር እስከ ሮን ድረስ እያንዳንዱ ባህር ዳር ከተማ የሚኖር ሰው የባህር ዳር መቆሸሽ ለሱም ጤና አፌክት አለ። ስለሆነም ባህር ዳር ከተማ የሚኖር ማንኛውም ሰው እዚህ ከተማ መጥቶ ማጽዳት ይችላል፣ ነገ መቀላቀል ይችላል። ማንኛውም የመንግስት ተቋም ሰራተኛ ሊሆን ይችላል፣ የግልም ሊሆን ይችላል፣ ስራ የሌለውም ሊሆን ይችላል። ይኸው ጎዳና ተዳዳሪዎች ይኸው አንድ አመት ከምናምን ሙሉ አብረው ነው ያሉት። መንግስትም ግለሰብም እኛም ሁላችንም የጽዳት ጉዳይ ያገባል። እኛ አሁን እንደምታይን ቆሻሻ እያነሳን ነው፣ ግን አላማችን ስንጀምር ቆሻሻ ብቻ ማንሳት አይደለም። የሰው አእምሮ እንዴት ነው የሚቀየረው? ዝም ብለሽ እየዞርሽ ከምታስተምሪ ቆሻሻውን የጣለውን አንስተሽ ቆሻሻ ጣል ብትዩ ትልቅ ለውጥ ነው። ስለዚህ አእምሮ ላይ መስራት ነው እየሰራ ነው ያለነው። ዛሬ ቆሻሻ ስናነሳ ያየን ሰው ነገ መጥቶ ቆሻሻ ባያነሳ እንኳን ቆሻሻ እንዳይጥል አእምሮ የሆነ ነገር ይወስዳል።
ለራሱ ታውዴ ይባላል። ማጽዳት ይገባናል ከተባለ ማጽዳት የሚገባው የከተማው ኗሪ ነው። እኛ ምንም ወጥቶ የሚወድቅ ቆሻሻ የለንም። ግን እነሱ ከጣሉበት ቆሻሻ አካባቢ ነው እኛ የምናድረው። ነዋሪው ሳያጸዳ እኛ ወጠን ማጽዳታችን ደግሞ አእምሮ ላለው ሰው ትልቅ መልእክት አለው፣ ለሚገባው ማህበረሰብ ማለት ነው። ምክንያቱም ከኛ መኖሪያ ቤት የለንም፣ ምንም የለንም። ምንም ከኛ ወጦ የሚወድቀው ቆሻሻ የለም። ከነሱ ግን ወጦ የሚወድቅ ቆሻሻ አለ። ያንም እኛ እየኖርንበት ግን መልሰን እያጸዳንላቸው ነው። ሲጀምር ነው እኛም አብረን የጀመርነው። እነሱ አይዲያውን አመጡት፣ እኛ ሲጀምሩ አብረው አጀማማሪዎቹ በቅርብ የምንገኝ እኛ ስለሆነ እኛ ጋር ነው የጀመሩት። ማህበረሰቡ ማስተላልፈው መልእክት አንደኛ፣ ሁሉም ቆሻሻውን ባገኘበት ባይጥል። ሁለተኛ፣ መልካም ስራ ደግሞ መልካም ነው፣ በማንኛውም አጋጣሚ ማለት ነው። መልካምነት ለራስ ነው።
ቆሻሻ ከባህርዳር ከተማ ወጣቶች የግንዛቤ ማስጨበጫ ስራ
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያ ቤሮ፣
እንዲሁም የቴዲ አፍሮ አድናቂ በመሆኑ ዘፈኑን የመረጠው ምሱ ነው።
ከሞክቢል ግብዣ ጋር እንሰናበታለን። መልካም ምሽት፣
ደህና ደሩ። Take the test, step for the test. The test is over, but what I do?
Kun Radio Sagale Americati.